ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዩሱፍ ያሲን የቀረበ ሰፋ ያለ ተንታኔ አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። እንደፍናሞ ካፈርሽ ተዋደ በውስጥ የዘሩ then my dear baba come aspera perkem kagere sare mi jopina uratnakre ለማንነት ለኩራት ዘይ ምንናገሬ አሻገሬ ትደረሽማ በይስሚኝማ ለማንነት ለኩራት ዘይ ምንናገሬ አሻገሬ ትደረሽማ በይስሚኝማ ስጠራሽ ስሚኛ ስጠራሽ ማማ በጾም በቅዳሴ ያሬዳዊ ዜማ የናትነት ፍቅር አልበሳንድሽማ በጨዋነት ባህል አሳድገሽኛ በኢትዮጵያዊነቴ እንድኮራ አርጎኛ ባየለው ነው እንጂ የህል ውሃ ነገር ከእናት ጓዳ ርቆ ማሜ ወጣ ነበር አንድ ላይ ነው ሳቅና ደስታ ከመአቱ ኦሶኒ በለው የመስጊዱ አዛን ሲሰማ ይሰገዳ በኢማን ጁማ ከየደሩ ወጥቶ ታቦቱ ይከበራል መስቀል ጥምቀት
ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ተነቋቁሮ ይናገራል። ጮሆ አደም አጥምም ድምፅ አለው። ነጎድጓድ ነው ድምፁ የሚፋጃል አጥንቱ። ሕዝባዊ ነውና ስረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው ባጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮሃል። ሰሚ ጆሮ ካለው አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት አቅን ማልበሳት ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና እንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት ተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው። አጽምም ይናገራል። ኡኡ ብሎ ይጮሃል። የሕዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የገደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክተል ብሎ ማለት። አረ ምን አይነት ነው? እንዴት አይነት ጡዘት? ድካሜን ማቃለል ታሪኬን ማጸርሸት አንድ ሆኜ ሳለ ሁለት ነው ማለት። የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል። ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብርሱ ማርቆስ አጎስና ተስፋዬ ደበሳይ ፋጥማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ይዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ። የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኋሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተን ብያለ አልኩት አፈሩ አልከበደ። ይሄ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትሞትም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወዱን ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ። አጽምም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ። አጽምም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል። አጽምም ድምፅ አለው። አዎ አጽምም ይናገራል። አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራሱ ወርዳመች በስሙ ሲቀለድ ታሪኩን
ሀገሬ 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 ሀገሬ
ብሔረተኛነትና ትብብር በለውጡ ዋዜማ በሚል ርዕስ በዩሱፍ ያሲን የቀረበውን የኢትዮጵያንና የአካባቢውን ተጨባጭ ሁኔታ የሚዳስስ ሰፋ ያለ ትንታኔ እናቀርባለን። አድማጮቻችን፣ ዩሱፍ ለመጀመሪያ ጊዜ በፍኖተ ዴሞክራሲ የተላለፈው በጥቅምት ወር 2009 ዓመተ ምህረት ነበር። ፉክክር ብሔረተኛነትና ትብብር በለውጡ ዋዜማ በዩሱፍ ያሲን። አንድ
ኢትዮጵያ በለውጡ ዋዜማ። በኢትዮጵያ ያለው ሁኔታ ቀጣይነት ሊኖረው የሚችል ሁኔታ አይደለም ሲባል ሰንበት ብሏል። አንድ አመት ቀረው እየተባለ መነገር የጀመረው ግን ከቅርብ ጊዜ ወዲህ ነው። የሥራቱ እድሜ ካንዳ ሙሲል ከላይ ወደ 0 በሚደረግ የሃቢት መቁጠር የሚዳጣቸው ታዛቢዎችም አሉ። እንደተለመደው ኢትዮጵያ ታሪካዊ መጋጠሚያ ላይ ቆማለች። በመንታ መንገድ ላይ ናት መባሉ እንደገና እየተዘወተረ መጥቷል። ሁሉም ግን ኢትዮጵያ ወዴት የሚለው ጥያቄ እያስጨነቀው ነው። ኢትዮጵያውንም ታሪካዊ መጋጠሚያ ላይ መቆማ አያነጋግርም። ወያኔ የሃዲስ አንዳሙስ ቀርጻፋል ትንበያ ላይ ሁላችንም ባንስማማ በለውጡ ዋዜማ ላይ ናስነባሉ ግን ያስኬዳል። በለውጡ ማዕበል ዋዜማ ላይ መገኘቷ ሁሉንም ቢያስማማም የጉዞ አቅጣጫ ወዴት እንደሆነ ግን አነጋጋሪ ይሆናል። አገራችን በዲሞክራሲ ለውጥ አቅጣጫ ትከንፋለች ወይስ ትርስርፋ ወጥቶ ትበታተናለች? ምኞትና ሟርት ተስፋና ስጋት የሚደባላለቅ ቢሆንም መጻይ እጣ ፈንታ ብዙዎችን ስጋት ላይ ጥሏል። የተወሰኑ ዜጎችን ያስቆዝማል ያሳስባልን። ይህንን የከተብኩት የዛሬ 3 አመት ገደማ ነው። ኢትዮጵያ በመንታ መንደር ላይ ናት መባሉም ትክክል የሚሆነው በሀገሪቷ የሰፈነው ሊቀጥል የሚችል ሁኔታ አይደለም ከሚለው መሰረታዊ ግንዛቤ ነው። ወያኔ ኢህአዴግ አደርጓለው ያለውን ጥልቅ ተሐድሶ ለጊዜ ወደ ጎን አቆይተን በጥልቅ የለውጥ ማዕበል ዋዜማ ላይ ናት መባሉ ያስኬዳል። ልክ እንደ 1974 ወይም እንደ 1966 ልክ እንደ 1991 ወይም እንደ 1983
ሁለት የገዢ ፓርቲና መንግስት ግብረ መልስ መካድና መገረም። በአንዳንድ ቋንቋዎች አስቸኳይ ጊዜ አዋጅ ሁኔታ ማለት ከተለመደው ህጋዊ አሰራሮች ያፈነገጠ አሰራር የሚጠይቅ ሁኔታ ተፈጥሯል ማለት ነው። ይህ አዘቦታዊ የሆነ ሁኔታ ወይም ያልተለመደ ሁኔታ መኖሩን መቀበል። ይህን ያልተለመደ ሁኔታ በቁጥጥር ስር ለማዋል የግድ ከተለምዶ ያፈነገጠ የህግ አሰራር አስፈለገ ማለት ነው። በነበረው ህግ ማስተዳደር የማይቻል አፈንጋጭና የአዘቦታዊ ኩነት ማስተናገድ አልተቻለም ነው በሌላ አባባል። አንዱ የህዝባዊ እንቢተኝነት ኢላማም ይኸው ስርዓቱ ሚዛኑን አስቶ እንዲናጋ ማድረግ ነው። ወያኔ ኢህአዴግ አደርገዋለሁ ያለው በጥልቀት መታደስ፣ ምርጫ ህግ መለወጥ፣ ከለማዳ የአገር ቤት ፖለቲካ ተቃዋሚ ፓርቲዎች ጋር ውይይት መጀመር፣ ደሞዝ መጨመርና አስቸኳይ ጊዜ አዋጅ በማወጅ አገሪቷን እየናጠ ያለውን ቀውስ መመለስ እንደማይቻል እስካሁኑ ግንዛቤውን አላገኘም በእነሱ ዘንድ። የመንግስት ባለስልጣናትም ሆኑ ደጋፊዎች ወገኖች ከመገንዘብ ይልቅ በግሃድ እውነታን የመካድ አባዜ ውስጥ ናቸው ማለት ይቀላል። ተቃዋሚዎች ብቻ ሳይሆኑ ገለልተኛ ታዛቢዎችና አሜሪካና የአውሮፓ ህብረትን ጨምሮ በርካታ የውጭ መንግስታት አስቸኳይ ጊዜ አዋጁ ችግሩን ያባብስ እንደሆነ እንጂ ከቶም አይፈታውም ማለታቸው በግምት ሳይወሰድ ከመጤፍ አይቆጥሩትም ማለት እንኳ አያስኬድም። በአገር ቤት ያሉት የትግራይ ተወላጆችም ሆኑ ውጭ በዳያስፖራ ካሉት ውስጥም የተወሰኑት ለምን ቀሪው ኢትዮጵያዊ እንደጠላቸው በአግርሞት የሚጠይቁም አልጠፉም። አልፎ ተርፎ ያውም ያን ያክል መስዋዕትነት ከፍለን ከደርግ ዲክታቶራዊ ስርዓት ነፃ አውጥተናቸው ውለታችን ይህ ሆነ ወይ ብለው የኢትዮጵያ ህዝብ ውለታ ቢስነት እንጂ በሀገሪቷ የሰፈነው ሁኔታ አሳሳቢነትም ሆነ በስርዓቱ ላይ የደቀነው የህልውና አደጋ ገና የማይከሰትላቸው ማለቴ ነው። እርግጥ በዲያስፖራ የሚገኙ የትግራይ ተወላጅ ሆነው የዚህ መንግስት ተቃዋሚዎች በዝግምተኛ ጭማሬ ሳይሆን በጂኦሜትሪካዊ እመርታ እየጨመሩ ናቸው። በዚህ መንግስት ምትክ ጊዜያዊ መንግስት ይመስረት የሚሉት ደብዳቤ ፈራሚዎች ከ12 ወደ 24 ብሎም ወደ 36 መሻቀብ አይነቱ ድርብ ድርብ የመባዛቱ ክስተት ማለት ነው። እርግጥ እነዚህ ኃይሎች አገር ውስጥ ካሉት ኃይሎች ጋር የሚገምዱት ቅንጅት ትብብርና ከቦታው እስከሌለ ድረስ በሂደቱ ላይ ትርጉም ያለው ተጽዕኖ ላያሳርፉ ይችላሉ። በትግራይ ብሔራዊ ክልል በህወሓት ውስጥ ባሉት አንጃዎች መካከል የሚፈጠረው የኃይል ሚዛንም ወሳኝ ነው። በአባይ ወልዱ የሚመራው የክልሉና ህወሓት እንኳን ከተቃዋሚ ኃይል ጋር ቀርቶ ከራሱ በተለያዩ ምክንያት ያልተግባቡ ወገኖች እንደገና ወደ ድርጅቱም ሆነ ወደ ትግራይ ህዝብ እቅፍ የመመለሱ ተግባርና ሂደት አስቸጋሪ አድርጎታል። በህወሓት አንጃዎቹ በኩል እሱን ገለል አድርጎ በፈትለወርቅ ገብረ እግዚአብሔር ተክቷል ተብሎ ሰሞኑን የሚናፈሰው ወሬ እንኳ እንደ አንድ አለዛቢና በመሃል አገናኝ ተደርጎ የሚገመተው ለዚህም ገመድ ጉተታ ይሆናል። ራሱ በወያኔ የሚካሄድ ኃይል አስተላለፍ፣ የኢህአዴግ ግንባር መስራች ድርጅቶች የእርስ በርስ ግንኙነት፣ የብሔረተኛ ኃይሎች እና ተቃዋሚ ድርጅቶች ትብብር፣ የውጭ ኃይሎች ጣልቃ ገብነትና ተጽዕኖአቸው፣ አንደምታዎቹ በመሳሰሉት ላይ የሚመረኮዝ ይሆናል። እነዚህ ፋክተሮች ሁሉ የሚገናኙበት እና የሚለያዩበት ነጥቦች ለይቶና ነቅሶ ለውሳኔ ሰጪዎች ማመቻቸት የአጥኚዎች ተግባር መሆን ይኖርበታል።
የውጭ ሀገራት ጣልቃ ገብነት ተቃዋሚዎቹም ሆኑ ገዢው ፓርቲና መንግስት የውጭ ኃይሎችን ጣልቃ ገብነት አይጠሉም። እንዲያውም ይፈልጉታል ማለት ይቀላል። ለነጻነቱና ለሀገር ሉዓላዊነቱ ቀናይ የሆነው የአድዋና የጣይቱ ብጹም መንፈሳዊ መጣቀሻነት እንደተጠበቀ ሆኖ ሊጨምር መሰለኝ። ሁለቱም ይቺ የአካባቢያችን ሰላም ኦዋሲስ የሆነችው ሀገር መመሰቃቀል ከሚያስከትለው አካባቢያዊ የጸጥታ ብክለት ያስጠነቅቃሉ። ሌላ ጊዜ እንደዚያ ከሚስቱ ጋር ግብ ግብ ገጥሞ ልንገዳደል ነው በማለት የድረሱልኝ ጥሪ አስተጋባ እንደተባለው ጀግናው ባል በቄንጤ ፈረንጆቹን እይታ ያስኮረምማሉ። የዓለም አቀፍ ጣልቃ ገብነት አንድ ጊዜ ከተጀመረ ማቆሚያው የት እንደሆነ የሚወስኑት እነሱ ናቸው። ጣልቃ ገብነቱ ከገለልተኛ አጣሪ ኮሚቴነት እስከ ሰላም አስከባሪ ኃይል ማስተማራት ሊደርስ ይችላል። በስልጣን ላይ ባለው መንግስት ጋባዥነት እስከ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አንቀጽ 7 መስኩዝነት የሚሰጥ ውሳኔ መሰረት ሰራዊት እስከ መላክ ድረስ ሊሄድ ይችላል። በሊቢያ የዘለቁት በተመድ የጸጥታ ምክር ቤት አማካኝነት ነው። ወደ ሶሪያ ሩሲያ የገባችው በስልጣን ላይ ባለው መንግስት ጋባዥነት ነው። ሌሎች ያስተማሯቸው አሸባሪዎችን ለማደን ነው። ምክንያቶቹ ብዙ ናቸው። ወጤት ግን አንድ ነው። የምንገምታቸው እንጂ የማናውቃቸው አይታወቂዎች በከትከት ብለዋል። ዶናልድ ራምስፊልድ የሚታወቁ አይታወቂዎች የሚላቸው ታሳቢዎችን በላቸው። ዛሬ በሶሪያ ጉዳይ የሚነጋገሩት ሁለቱ ሀያላን መንግስታት ወኪሎች ላቭሮቭና ጆን ኬሪ ናቸው። ያም የሶሪያ የመንግስትም ሆነ የተቋሚ ወኪል ባልተገኘበት ስብሰባ ለመግባት እድልም ቀዳዳም ካገኙ የት ላይ እንደሚቆሙ ባላገሩ አይደለም ወሳኙ ለማለት ነው። በዚህ ጽሑፍ በነጥብ 6 ላይ ዋናዎቹ የሽግግር ጋሬጣዎችና ተግዳሮቶች ስር በተጠቀሱት ነጥቦች ውስጥ ዙሪያ ገብ የአካባቢያችንና የዓለም አቀፉ የኃይል አስተላለፍ መመልከቱ ክፋት የለውም።
አራት አማራና ኦሮሞ ትብብርና ፍቅር። ለከ ዛሬ 160 ዓመት በፊት የሁለቱ ህዝቦች መሪዎች የንጉሶቹ አንጋሽና ገዳይ የሚባለው ራስ ሰኡል ሚካኤል ከጎንደር ወደ አድዋ እንዲመለስ ያደረጉበት ብላስ ዛሬ መስራቱ አጣራጣሪ ሆኗል። ራስ ሰኡል ሚካኤል አንድ ተጽኖ ፈጣሪ ራስ ነበሩ እንጂ የተደራጀ ያንድ ክልልና በረሰብ ኤሊት ኃይል አንነበሩ። ጊዜውም ቦታውም ታሪካዊ ዳራውም ይለያል። የሁለቱ የትግል አጋርነት የአማራ የትግል አጋርነት በጸረ ወያኔ ትግሉ የማዘን ድንጋይ መሆኑን ባልተጠራጠረም ትብብሩ በተደራደሩ መሰረቶች ላይ መቆሙን ግን እርግጠኛ አይደለንም። ለዚህ ጥርጣሬ በርካታ ምክንያቶች መደርደር ይቻላል። ሁለቱም በ1983 ላይ ባልተዘጋጁበት ሁኔታ መጋፈጥ ነበረባቸው። ወያኔ ኢህአዴግ የተሰኘ ድርጅት መስርቶ እነሱን እንዳሻው አንዱን ከደምቢዶሎ አፈናጠጥኩኝ ብሎ ለጊዜው ከተጠቀመባቸው በኋላ አስፈላጊነታቸው እንዳበቃ ሲገነዘብ በባሌና በቦሌ አባረራቸው። በወቅቱ ያለውክልና ቀርቶ በነበረው በአማራ ስም አስመራ ድረስ ልዑካን ልከው ይቅርታ እንዲጠይቁ ተደርጓል። ይህንን ሁኔታ ዳግም እንዳይደገም ነው በአሁኑ ወሳኝ ጠረጴዛ ዙሪያ እንዲገኝ የተፈለገው። አማራ የሌለበት ቀርቶ የሚገባውን ውሳኔ እንኳን እንዲያሳርፍ ያልተደረገበት ስብሰባና ውሳኔ ከንቱ ቅዠት ነው እያሉ ናቸው የአማራ ወጣት ብሔርተኞች። ይህንን ለማድረግ የፈረጠመ ክንድ ያስፈልጋል። የአማራ ብሔርተኛ ኃይሎች እየገነባነን የሚሉት ይህንን አቋም ነው። ጆሃር መሐመድ ለኦሮሞ ትግል ገነባው የሚለው ይህንኑ ነው። ይህ ፉክክር አሁንም እንዳለ ነው። ፉክክሩ ጤናማነት ከጎደለው ሊመለስ ወደማይችል ፍጥጫ እንዳመራ ስጋቱ እንዳለ ነው። በስልጣን ላይ ያለው መንግስት ባለፉት 25 ዓመታት የሰራበትን የተደራጀ ፉክክር ስርዓት እንደዚሁ በዋዛ ልናጥፈው አንችልም። ይህ የተደራጀ ፉክክር የግድ መርገብ ይኖርበታል። ባለፈው የ1983 ሰኔ ኮንፈረንስ እንዳልወከል ተደረገ ያለው የሚል ፖለቲካዊ ኃይል ባሁኑ ክብ ጠረጴዛ ዙሪያ ከውሳኔ ሰጪዎቹ መሃል እንጂ በአፋንታቸው በሚወሰንባቸው ተራ ውስጥ አልኖርም ብሎ ቆርጦ ተነሳ ይመስላል። ኦሮሞ ከደምቢዶሎ የመሰናጠጥ እድል ሰጠናችሁ እንጂ መቼ ተዋጋችሁ አይነቱ የውያኔ ልግጫ ዳግም መስማት አይፈልግም። እንዲያውም የስብሰባ ጥሪ ወረቀት አብዳዮች መሆኑን ይዳዳቸዋል። ምን ያንሳቸዋል ማለት ነው? በሀገራዊ ኃላፊነት ከተንቀሳቀሱ የምትለዋን ሀረግ ባክልበት ምንም ክፋት የለው። ሙስሊም ወገኖቻችንም ይኸው ተመሳሳይ ቅሬታ አላቸው። ቪዥን ኢትዮጵያ የተባለው ድርጅት ከኢሳት ጋር በጠራው የሰሞኑ የጥናት ሴሚናር አንድም የሙስሊም ስም ያለው ስም አለመጋበዙ ጭምር ቅር እንዳሰኛቸው መግለጻቸው ከዚህ ጋር የተገናኘ መሆኑን መረዳት ይቻላል። አሁን ትብብር በኋላ ላይ ፉክክር የምትል የተቋሚ ድርጅቶች መፈክር የምታስታውሱ ትኖራላችሁ። አሁን ግን ያ ትብብር አናይም። ይልቅስ የምንመረከተው ፉክክርን ነው። ያ ያስፈራል። 25 ዓመታት ከተደራጀና የሥርዓት ቅርጽ የያዘው ፉክክር በኋላ ዋናዋና ሁለቱ ብሔረሰቦች በየፊናቸው የተጠመደበት የአቅም ግንባታ ውድድር እንጂ የወያኔን ትግሬዎችን የተከዜን ድንበር ማሻገር ዝግጅት አልመስል እያለ ነው። የሁለቱ ብሔረሰቦች ትስስር ግንኙነትና የውደቱ አደራዳሪ ኃይሎች በዚህ ሂደት አንዱና ዋና ያልታወቀ አይታወቀ ቀመር ነው። የፕሮፌሰር ፍቅሬ ቶሎሳ ጂክሳ የሁለት ማህበረሰቦች የዘር ምንጭ ግኝትም ሆነ ማረጋገጫ ወይም የሁለቱ ህዝቦች ጎን ለጎን የበቀሉ ዛፎች ምሳሌዎች የሚጠግኗቸው ክፍተቶች አይመስሉም። ሁለቱ ከተስማሙ የሀገሪቷ ችግር በሙሉና በቅጽበት እልባት የሚያገኝ የሚመስላቸው ወገኖች እንዳሉ የትብብር በእነሱ ኪሳራ ሊሆን እንደሚችል የሚሰጉ ወገኖችም አልጠፉም። ሁለቱም ቦታ ሊኖራቸው የማይገባ ነው። መነጋገሪያ ነጥብ ሆኖ እልባት ማግኘት አለበት የፍራቸው ምንጭ ተፈትሾ። አማራ በብሔረሰብ መደራጀት ግራ የሚያጋባቸው የትግራይ የስልጣን ኤሊቶች ብቻ አልሆኑም። የአማራ አክቲቪስቶች ወደዚያ ጎራ መቀላቀል ሀብትና ሪሶርስን ይሻማብናል ወይም ከናካቴው የነጥፈብናል ስጋት የሚያንገላታቸው ወገኖች ናቸው። ከሰሞኑ ከየፌስቡክ መጎሻሸም አርበኞች ግንቦት ሰባት እና ኢሳት የዚህ ፍራቻ ሰለባዎች ውስጥ መክተት ያስገዳል። ይህ በግልጽ ውይይት ካልተፈታ ጎንዮሽ መወራረፍ ሆኖ በተራው ከዋናው ፍልሚያ ያዘናጋል። በጋራ ዓላማ ብሔራዊ ጉዳዮች ዙሪያ ብዙ መነጋገር የሚያስፈልግ ይመስለኛል። በስልጣን ያለው መንግስትና ገዢ ፓርቲ አሁንም ሁለቱ ብሔረሰቦች እንዳይገናኙ ከመጣር አይቦዝንም ብቻ ሳይሆን ለአንዳቸው ወይም ለሌላኛው የገበረና ልዩ ልግስና የቸረ በመምሰል እንዳይቀራረቡ ማድረግ ሆነ ወደ ራሱ ለመሳብ ሞከሩ በትጋት እንደሚቀጥልበት ሳይታለም የተፈታ ነው። እነዚህን በሌሎችን ጭምር በክብ ጠረጴዛ ያስቀመጠ ውይይት ለብሔራዊ መግባባትና ሰላማዊ ሽግግር ሆነ በሀገሪቱ እጣ ፈንታ ጊዜ ጥረት መነጋገር ዳግም መነጋገርን ይጠይቃል። በሽግግሩ ተግባር ውስጥ በእነዚህ ጉዳዮች የሚነጋገርበት ጊዜ ያስፈልገናል።
የውጭ ሀገራት ጣልቃ ገብነት ተቋሚዎችም ሆኑ ገዢ ፓርቲና መንግስት የውጭ ኃይሎችን ጣልቃ ገብነት አይጠሉም። እንዲያውም ይፈልጉታል ማለት ይቀላል። ለነጻነቱና ለሀገር ሉዓላዊነቱ ቀናይ የሆነው የአድዋና የጣይቱ ብጡን መንፈሳዊ ነጻቀሻነት እንደተጠበቀ ሆኖ ሊቀመር መሰለኝ። ሁለቱም ይቺ አካባቢያችን ሰላም ኦአሲስ የሆነችው ሀገር መመሰቃቀል ከሚያስከትለው አካባቢያዊ የጸጥታ ብክለት ያስጠነቅቃሉ። ሌላ ጊዜ እንደዚያ ከሚስቱ ጋር ግብ ግብ ገጥሞ ልንገዳደል ነው በማለት የድረሱልኝ ጥሪ አስተጋባ እንደተባለው ጀግናው ባል በቅንጽ የፈረንጆቹን እይታ ያስኮረምማሉ። የዓለም አቀፍ ጣልቃ ገብነት አንድ ጊዜ ከተጀመረ ማቆሚያው የት እንደሆነ የሚወስኑት እነሱ ናቸው። አቃቤነቱ ከገለልተኛ አጣሪ ኮሚቴነት እስከ ሰላም አስከባሪ ኃይል ማስተማራት ሊደርስ ይችላል። በስልጣን ላይ ባለው መንግስት ጋባዥነት እስከ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አንቀጽ 7 ምርኩዝነት የሚሰጥ ውሳኔ መሰረት ሰራዊት እስከ መላክ ድረስ ሊሄድ ይችላል። በሊቢያ የዘለቁት በተመድ የጸጥታ ምክር ቤት አማካኝነት ነው። ወደ ሶሪያ ሩሲያ የገባችው በስልጣን ላይ ባለው መንግስት ጋባዥነት ነው። ሌሎች አስተማሯቸው አሸባሪዎችን ለማደን ነው። ምክንያቶቹ ብዙ ናቸው። ወጥቶ ግን አንድ ነው። የምንገምታቸው እንጂ የማናውቃቸው አይታወቂዎች በከትከት ብለዋል። ዶናልድ ራምስፊልድ የሚታወቁ አይታወቂዎች የሚላቸው ታሳቢዎችን በላቸው። ዛሬ በሶሪያ ጉዳይ የሚነጋገሩት ሁለቱ ሀያላን መንግስታት ወኪሎች ላብሮፍና ጆን ኬሪ ናቸው። ያውም የሶሪያ የመንግስትም ሆነ የተቋሚ ወኪል ባልተገኘበት ስብሰባ። ለመግባት እድልም ቀዳዳም ካገኙ የት ላይ እንደሚቆሙ ባላገሩ አይደለም ወሳኙ ለማለት ነው። በዚህ ጽሑፍ በነጥብ 6 ላይ ዋናዎቹ የሽግግር ጋሬጣዎችና ተግዳሮቶች ስር በተጠቀሱት ነጥቦች ውስጥ ዙሪያ ገብ የአካባቢያችንና የዓለም አቀፉ የኃይል አስተላለፍ መመልከቱ ክፋት የለውም።
ስድስት ሽግግርና ቅድመ ሁኔታዎች። ሽግግር ሲባል ወያኔ ኢህአዴግ ወደቀ ማግስት በሚደረግ ኮንፈረንስ ላይ የሚያሳድሩ ተጽዕኖ ሚናና ተግባር ላይ ያተኮረና የተጠመደ ይመስላል። ከዚህ በፊት በስልጣን ላይ ያለው መንግስት በግብ ጠረጴዛ ዙሪያ እንዲነጋገር ማስገደድ ወይም ከናካቴው በግንቦት 20 ቀን 1983 እንደሆነ የነጻነት ታጋዮች በድል አድራጊነት 4 ኪሎን መቆጣጠር ሊኖርባቸው ነው። እኛ ስለ ሽግግር ስንነጋገር የሚቀናን ስለሚደረገው ሁሉን አቀፍ ኮንፈረንስ ይመስላል። ምናልባት ያ የወታደራዊ ክንፉ ተግባርና ኃላፊነት በመሆን ምስጢር ሊሆን እንደሚችል እገምታለሁ። እኔ የምጠይቀው ምናልባት ባለማወቅ በአይጧ ጭራ ላይ ቃጭሉን የሚያስረው ማን ነው አይነት ገራገር ጥያቄ ነው። ሽግግሩ በሰኔ ኮንፈረንስ ላይ ሳይሆን በግንቦት 20 ላይ የሚጀምረው። ሁሉም ሽግግሩ በሰላም ቢጠናቀቅ ይመረጣል። ብቻን ኑሮ ወያኔ በሰላም ስልጣኑን እንዲለቅ ይመኛል። አብዛኛው ሂደት ያለ ደም መፋሰስ እንዲሆን በማሰብ ይህ እንደማይሆን ሁሉም ይገነዘባል። ቀዳሚ ጥያቄው በአመጽ በኩል አድርጎ ሰላማዊ ሽግግር ማድረግ ይቻላልን? ስለዚህ በርካታ ሴናሪዮችን ያወጣል ያወርዳል። አንዳንድ ጻፊዎች ሴናሪዮችን 6 ያደርሱታል ያሬድ ጥበቡ። ሌሎች 3 ያደርጉታል። ወደ 2 ምርጫ ዝቅ የሚያደርጉትም አይጠፉም። አገሪቷ ሰላማዊ ሽግግር ታስተናግዳለች ወይም በርስ በርስ ጦርነት ተተረማመሳለች አይነቱ ነጭና ጥቁር የሚታያቸው ወገኖች አሉ። ሁሉም ከይታ ማዘኑ ይበጃል ብሎ ያሰበውን ይወረውራል። የመፍትሄ ሐሳቦች ከያጣጫው የተወረወሩ ናቸው። ማስፈራሪያዎችም አሁንም ከተለያዩ አቅጣጫዎች እየተሽጎረጎሩ ናቸው። ሁለቱም ክፋት የለውም። በርካታ መፍትሄ ሐሳቦች እየቀረቡ ናቸው። ከውጭም በሀገር ቤትም አንዳንዶቹ የሽግግር ምክር ቤት አባላትን ጭምር መተቋቋም ድረስ ሄዳሉ። እነዚህን ሐሳቦች መሰብሰቡና ማጣራቀሙ በኋላ ለብሔራዊ ውይይትና መግባባት ኮንፈረንስ መልካም እርሾ ሆነው ያገለግላሉ። ሁሉም የጋራ ምኞትና መልእክት አሏቸው። ሁሉ በሀገሪቷ አንድነትና ህልውና ዘላቂ ጉዳት የማያስከትል ሽግግር ይሻሉ። በርካታ ያልታወቁ አይታወቆች እንቅልፍ ይነሱናል። ከ42 ዓመት በፊትም ሆነ 25 ዓመት በፊት በነበረው ሁኔታ ዛሬ በኢትዮጵያ የምንመለከተው ሁኔታ ከለውጥ ዋዜማነቱና ከህዝባዊ መነሳሳቱ በስተቀር እንብዛም አይመሳሰልም። ያን ጊዜ ያልነበሩ ዛሬ ግን ወሳኝ አንደርዳሪ ኃይሎችን ገረፍ ገረፍ አድርገን እንመልከታቸው እስኪ። ልክ በ1974 1966 እና ልክ 1991 ወይም 1983 ሀገሪቷ በለውጥ ዋዜማ ላይ ናት። ያውን ግን ከ1974 ወይም 1966 የአጼ ኃይለ ሥላሴ ውድቀት ወይም ከደርጉ 1991 እንደ ኢትዮጵያውያን አቆጣጠር 1983 ውድቀት ከስር መሰረቱ ይለያል። ያሁኑ ለውጥ ከ1991 የለውጥ ዋዜማ 1974 ጋር እየተመሳሰለብኝ አስቸገረኝ። ልክ 1974 አመፁን ወይም አብዮቱን በመምራት ላይ ነኝ ባይወገን አልበረከተም። በስልጣን ያለውን መንግስት የታጠቀ ኃይል ወይም ብሔራዊ ሰራዊት እያፈረካከሰ በቦታ የሚተካ ኃይል አልተገኘም። አለን ባዮቹ ቢኖሩ ከሁሉ በላይ የሚያሳስበኝ ግን ለሰራዊቱ ኃይሎች የሚደረገው ክዳና የህዝብን አመፅ ተቀላቀል ጥሪ ነው። አሁንም በየቀኑ እየከዱ አመፁን እየተቀላቀሉ ያሉት ወታደሮች እንዳሉ ነው እየተነገረን ያለው። የመንግስት ግልበጣዎች ተሞክሮች ቱኒስ 2011፣ ግብጽ 2011፣ ሰራዊቱ እንደ አንድ ታዛዥ ኃይል ባለቆቹ ትዕዛዝ በመንግስት ቁንጮ ላይ አምጾ ፕሬዝዳንቱን ከስልጣን እንዲወርዱ ወይም ገለል እንዲሉ አስገደደ። እንደዛም አማራጭ ያልነበረው መሪ ትዕዛዙን ተቀብሎ ከስልጣን ለቀቀ። እግሬን ሄሊኮፕተርን አውጪኝ ብሎ ፈረጠጠ። ገለል አላቸው። በሌላ አገላለጽ ርዕሰ ብሔሩ በሰራዊቱ አመራር ለአገሪቱ ደህንነት ሲባል ተባረረ። በ1991 በጎረቤት ሶማሊያ በአምባገነኑ ዚያድ ባሬ ውድቀት ላይ ተከሰተው ከዚህ ለየት ይላል። በእነዚህ አይነቱ ጥሪ መሰረት የሰራዊቱ አባላት ሁሉ ወደ እናት ክፍላቸው ወደ ጎሳቸው ፈረጠጡ። ኮሎኔል አብዱላሂ ዮሱፍ እና ኮሎኔል ፋራህ አይዲድ የጦር አበጋዝነት ጁማሮ የዚህ የሰራዊቱ መከፋፈል ነው። ይህ ብሔራዊ የሰራዊትና የብሔራዊ መንግስት ብትናና መፈረካከስ አጥኚዎቹን ሶማላይዜሽን የሚል ስያሜ ሰጡት። ሊባኖስን ከ1975 እስከ 1999 ድረስ ባተረማመሰው የእርስ በርስ ጦርነት ሰራዊቱ ወደ የእምነት ተጋሪዎቹ ዘንድ ነበረ የተሰለፉትና ሰልፋቸውን ያሰመሩት። ይህ ደግሞ ሊባናይዜሽን ተሰኘ። እያንዳንዱ መፈረካከስ የራሱ የሆነ ገላጭ ባህሪያት አሉት። የተጨናገፉ መንግስታት ታሪክ አብዛኛው ጊዜ የሚያቆራኘው ከተሰነጣጠቁ ኤሊቶች ጋር ብቻ ሳይሆን ወደ የራስ ጎሳ ጎጆ የተበታተነ ሰራዊት ተፈረካካሽነት ጋርም ጭምር ነው። እንደ ሶማሊያው ብሔራዊ ሰራዊት በ1991 የተደረገለትን ጥሪ ተቀብሎ ወደ የጎሳው እንደተበታተነው ሁሉ የኛም ሰራዊት በብሔር ብሔረሰብና ህዝብ ተበታትኖ በጎሳው ኮሎኔል ስር እንዳይሰለፍና ብሔራዊነቱና አንድ ወጥነቱ አፈር ድሜ እንዳይበላ ጥንቃቄ ማስፈለጉን ማስታወስ የሚያስፈልግ አይመስለኝም። በኮሎኔል ፋራህ አይውዲልና አብዱላይ ዮሱፍ እንደተሰለፉት ለጎሳ ወይም ለብሔረሰብ ሚሊሻ እርሾ ይሆንና ያ በተራው ለዋር ሎርዶቹ ለጦር አበጋዞቹ አመቺ መንገድ ይከፍትና ትርምሱ የታጠቁ የሚሊሻዎች ፍጥጫ ሆኖ ቁጭ ይላል ነው አሳሳቢነቱ፣ ስጋቱም ፍራቻው። ይህ ሁኔታ የማያሳስበው ሰው ካለ አጉር ደፋር ነኝ እንጂ ጀግና ሊባል ከቶ አይችልም። የሽግግር ቻርተሩም ወይም የሽግግር መንገድ አመልካች ካርታ እስከ ምርጫ ያለው ሂደትና በዚህ ጊዜ ማን ምን ይሰራል አይነት የጊዜና የክንዋኔዎች ሰንጠረዥ እንደሚሆን ነው የሚገባኝ። በዚህ ጊዜ ውስጥ ህገ መንግስት የማርቀቁ የማጽደቁ አብይና ወሳኝ ተግባር ይኖራል። በማን ይርቀቅ ማን ያጽድቀው ራሱን የቻለ ታሪክ ነው። ብሔራዊ መግባባትና ውይይት እስካሁን ያልነበረ ክንዋኔ ምዕራፍ ነው። ኢትዮጵያ በለውጥ ዋዜማ ላይ ናት። ይህ አያጠያይቅም። ወዴት እንደሚያመራ እርግጡን የሚናገርም ሆነ የሚያውቅ ግን ያለም አይመስልም። በርካታ ሰናሪዎችን ተመልክተናል። ያለፉት ሳምንታት እድገቶች ፈረንጆችንም አሳስቧል። አንዳንዶችን ከማሳሰብም አልፎ ስጋት ላይ ጥሎናል። ምን ያስፈራቸዋል ባዮችም አልጠፉም። በቅርቡ ለውጥ ፈላጊ ድርጅቶች በሚፈጣጠሙት መግባቢያ ሐሳቦች ሰላማዊ ሽግግሩ በጽኑ መሰረቶች ላይ እንደሚገነቡት ያረጋግጡልን ይፈልጋሉ። የኃይል ሚዛኑን ከመሰረቱ አናክቶት ወያኔ ኢህአዴግን ወደ ክብ ጠረጴዛ ወይም ነጭ ባንዲራ አውለብልቦ እጅ እንዲሰጥ የሚያስገድዱ ምልክቶች አንመለከትምና አንዝናናም። የሀገሪቷ አጣፍንታ በተመለከተ ማለት ነው። ዋናው ጥያቄ በአመጽ በኩል አድርጎ ሰላማዊ ሽግግር ማድረግ ይቻላልን የሚለው ጥያቄ መልስ ይሻል። የኦሮሞና የአማራ ትብብር ከመፈክር ባሻገር በተላደሩ መሰረቶች ላይ መቆማቸውን ማረጋገጥ ይጠይቃል። ከነሱ ውጪ ያሉት ወገኖች በክብ ጠረጴዛው ዙሪያ መኖራቸው ብቻ ሳይሆን በነዳፍነትም እንዳሉበት ማረጋገጡ የማይታለፍ ቅድመ ሁኔታ አድርገው እየተመለከቱት ነው። እነዚህ ብቻ ሳይሆን በቅርቡ ሙስሊሞች ያነሱ የተሳትፎ ጥያቄ ልብ ማለት ያስፈልግ ነው። ስለ ኦሮሞና አማራ ሚና ወሳኝነት ሲወሳም በደቡብ ክፍላችን 16 ሚሊዮን ህዝባችን ብቻ ሳይሆን በጠረፎች ያሉት አፋሮች፣ ሁለት ሶማሌዎች፣ ጋምቤላዎች፣ በንሻንጉልና ሐራሪዎች በተባለው ክብ ጠረጴዛ ዙሪያ መኖራቸውን ማረጋገጥ ለነገ የማይባል ተግባር ነው። ማርቲን ሉተር ኪንግ ጁኒየር እውነተኛ መሪ መግባባት የሚሻ ወይም ፈላጊ ብቻ ሳይሆን ራሱ መግባባትን ሰሪና ነዳፊ ነው ብሏል። እንደዚህ አይነት መሪም ያስፈልገናል። አሰባሳቢ የሆነ ያሉንንም እንጠቀምባቸው። የሚሰበሰበው ደግሞ በአሳሳቢ ያንድ ሀገር ዜግነትና ልጅነት መሆኑን ላንዳፍታም መዘንጋት የለበትም። ይህንን መግባባት በሰላማዊ ሽግግርም ሆነ በሀገሪቱ ጣፈንታ ጊዜ ጥረት መነጋገር ደጋግሞ አሁን መነጋገርን የግድ ይላል። ተሳታፊዎቹ በሽግግሩ ተግባራት ውስጥ በእነዚህ ጉዳዮች የሚነጋገሩበት በቂና አመቺ ጊዜ ያስፈልጋል። የየመን 10 ወራት ብሔራዊ ዲያሎግ ወይም ውይይት አድርጎ የዛሬ የዚያ ውይይት ውጤቶች አንድ እንደ መመላለሻ ማጣቀሻ ደርገው ተቀምጧል። በጎረቤት ሱዳን ምንም እንኳን በመንግስት አመራር ስር መሆኑ ባይካድም ውይይቱ እስከዛሬ ቀጣይ ነው። በሶሪያ፣ በስሪላንካና በኮሎምቢያ እንዲሁ ብሔራዊ ውይይትና መግባባት ስር ጎግል ቢደረግ የበርካታ ሀገራት የውዝግብ አፈታት ጥረቶችንና ሂደቶችን ያስገነዝበናል።
ዋና ዋናዎቹ የሽግግሩ ጋሬጣዎችና ተግዳሮቶቹ፣ አንደኛ፣ በ1983 ከሰሜን እየገሰገሰ የመንግስት ወታደራዊ ኃይልን ከተሞችንና የአካባቢ ህዝብን በቁጥጥሩ ስር እያዋለ ወደ 4 ኪሎ የሚገሰግስ የታጠቀና የተደራጀ ክንዱ የፈረጠመ ወታደራዊ ኃይልን የመሰለ ተመሳሳይ ኃይል ዛሬ በአድማሱም አይታየንም። ሀገሪቷ ከቁጥጥር ውጪ ማድረግ መቻል በራሱ ብቻ አድራጊ ወይም መንግስትን የነበረውን መተካት መቻልንም አያመለክትም። ይህንን ማድረግ የሚችል የተደራጀ አማራጭ ኃይል መኖሩን ለኢትዮጵያ ህዝብም ሆነ ለዓለም አቀፉ ህብረተሰብ ወለል ብሎ በመሬት መታየት ሊኖርበት ነው። ይህም ተገቢ ግንዛቤ የሚያስፈልገው የሽግግር ቅድመ ሁኔታ ነው። 25 ዓመታት በተሰበከው የክልልና ተፎካካሪ የማንነት የኢህአዴግ አወቃቀር ስርዓት የተበጀለት ፉክክር አለመተማመኑና በጎሪጥ መተያየቱ ጣራ በነካበት ዘመን በብሔረሰቡ ተደራጅቶ የራሱን ወገን ጥቅም ለማስከበር አልፎ ተርፎም የራሱን ህዝብ ህይወት ብቻ ለመታደግ የራሱን አቅም ግንባታ በምር ተያይዞታል አሊያም አጠናቋል። ለተፎካካሪ ፍልሚያ ተዘጋጅቷል ማለት ይቀላል። ሁለተኛ፣ ልክ ብሔራዊ ሰራዊትን ወደ ወገን ካምፕ ማስኮብለሉ እንደተጧጧፈው ለወገን አቅም ግንባታ ሁሉ የራሴ የሚላቸውን የተማረ ኃይል የሀብት ሪሶርስ ለራሱ አቅም ግንባታ መሻማቱ ላይ የተጠመደ ይመስላል። ይህ በአማራ ምሳሌ ጎልቶ የምንመለከተው ከብሔር ብሔራዊ አደረጃጀትና የነጻነት ትግል ኃይል የመሻማማቱ በጊዜ አስፈላጊው መተማመንን በመፍጠር መፍታት ካልተቻለ ራሱን የቻለ አሳሳቢ ጋሬጣና ተጨማሪ ተግዳሮት ይደቅናል። ሶስተኛ፣ የሰሞኑን የመጀመሪያ በስልጣን ላይ ያለው መንግስት አስቸኳይ ጊዜ አዋጅ በማወጅ ጸረ መንግስት ግልበጣ አካሂዷል የሚሉ አሉ። የመንግስት ግልበጣ እንዳይሞከርበት የዘየደው ጸረ ግልበጣ ክትባት መሆኑ ነው። የተወሰነ እውነተኛነትም አያጣውም። አራተኛ፣ ዋናው ተግዳሮቱ ወያኔ ኢህአዴግ መንግስትን ማስወገዱ ወይም ወደ ክብ ጠረጴዛ ውይይት ማስገደዱ በኋላ የሽግግር መሰረቶች ላይ ተስማምቶ እስከ አዲሱ ምርጫ ድረስ ያለው ሂደት ተግባራትና አስተጣሚ አካላት ላይ የጋራ ስምምነት መደረሱ በቦታው አሉ ብሎ የሚገምታቸውና በተሳካቢነት ከሚያስቀምጣቸው ቅድመ ሁኔታዎች አንዱም ይኸው ነው። አምስተኛ የወያኔ ኢህአዴግ ኮከብ እያዘቀዘቀ ከመጣ ወደ ኢትዮጵያ የራሷን ሰራዊት ማስተማራት የምትችለው ኤርትራ ብቻ ስትሆን ውጤቱ ምን መሆን እንደሚችል መተንበይ አይቻልም። ወያኔ ካርዶችን ከስረ መሰረቱ ለመበወዝ አመቺ ሁኔታ ተፈጥሮልናል ብለው ወደ አስመራ ፊቱን ሊያዞር ይችላል። ያለ የሌለ ኃይሉን አንቀሳቅሶ ሱዳን በአሁኑ አቋሟ ከቀጠለች የግብጽ ጣልቃ ገብነት ወያኔ ኢህአዴግን ሊያስፈራራ አይችልም። በሶማሊያና በሌሎች ሀገሮች በሰላም አስከባሪነት የተማራውን ሰራዊት በመመለስ የሚከተለውን ትርምስ ለማመልከት ይሞክራሉ። አሁን ከሶማሊያ በተሳበው ሰራዊት ቦታ በመተካት አልሸባብ አፎይን 45 ኪሎ ሜትር ከመቋዲሾ መቆጣጠር መቻሉ አይነት መልእክቶችን ማስተላለፍ ይቻላል። ስድስተኛ በአረቡ ዓለም ትርምስምሱ ሳትኖ ግብጽ ጨብጣው የነበረችው የአረብ ዓለም መሪነት እስከ ሳውዲ አረቢያ ዘይት አማራጭ ገልፍ ሀገራት ተከሻ ላይ መውደቁ ሌላው አዲስ በግምት የሚወሰድ ታሳቢ ነው። እነሱም ከግብጽ ጋር እየተራራቁ ነው እንጂ እየተቀራረቡ በመሄድ ላይ አይደሉም። ሰባተኛ የውጭ ጣልቃ ገብነት ሲታሰብ እነዚህና የመሳሰሉትን አወሳሳቢ አካባቢያዊና ዓለም አቀፋዊ ኩነቶችን ግምት መውሰድ ይኖርበታል። ገለልተኛ አደራዳሪዎች በመሆን በጎ ተጽዕኖ በማሳደር ሁሉንም ወደ ግብ ጠረጴዛና አግባቢ ስምምነት እንደደረሰና ለለውጥና ሰላማዊ ሽግግር በማዋለድ ኢትዮጵያን መርዳት ሚና መጫወት የሚችሉት እኛ አሁን የምናደርጋቸው መቀራረቦች ወደ አንድ ብሔራዊ መግባቢያ ስምምነት ወይም ስምምነት መሰል ደረጃ ላይ ስናደርሰው ነው። ስምምነት መደረሱ በቦታው አሉ ብሎ የሚገምታቸውና በታሳቢነት ከሚያስቀምጣቸው ቅድመ ሁኔታዎች አንዱም ይኸው ነው። ስምንተኛ በአካባቢያችን ሁለት አዳዲስ መንግስታት ኤርትራና ደቡብ ሱዳን፣ ሁለት ብላቸው የጠፋ መንግስታት ሶማሊያና ደቡብ ሱዳን፣ የባህር በር አልባ ሀገራት የተለያዩ ሀገራት የጦር ኃይሎች ካምፖቻቸውን በዘነቡባት ጅቡቲ ሰፍሯል። የነሱ ምላሽ በውል አይታወቅም። በተለይ የቻይናና የሩሲያ ምላሽ ቻይና ብሔራዊ ጥቅሞቿን ለማስከበር እስካሁን ሰራዊት አስተማርታ አታውቅም። ያ ማለት አሳደርዶ ማለት እንዳልሆነ መታወቅ ይኖርበታል። ከሩሲያ በሪስክ ሀገሮች ቻይና፣ ህንድ፣ ብራዚል፣ ደቡብ አፍሪካ ጋር አዲሱ የዓለም አቀፍ ስርዓትን በመቅረጽ ድርሻዋን እየተወጣች ነው። የአዲሱን ዓለም አቀፍ ስርዓት ግብግቦች ከሶሪያ በገልፍ ሀገራትና በየመን በኩል አድርገው ቀይ ባህርን ተሻግረው ወደ ደጃፋችን እየተጠጉ ይገኛሉ። እነዚህ ኩነቶች የአካባቢያችንን የኃይል አሳልፈን በሱኒ ሺዓ ውዝግብና የአረቦችና አረብ ያልሆኑት ከኢራንና ከቱርክ ጋር ያቆራኘዋል።
ስምንት ማስተካከያ አሁን ከያጣጣው በሚቀርቡት መፍትሄ ሐሳቦችና ጥናቶች ምርምር ውጤቶች ላይ ብዙ ውይይት ማድረግ ያስፈልጋል። በብሔራዊ ደረጃ መግባባትና ስምምነት የደረሰባቸው ጽንሰ ሐሳቦች ለስኬት የበቁት ለበርካታ ወራት አንዳንዴም ለአመታት የህብረተሰቡ ወሳኝ ኃይሎችና የፖለቲካ ድርጅቶች ያለመታከት የተሳተፉበት በርካታ ውይይትና ክርክር ተደርጎባቸው እንደሆነ ሊታወቅ የሚገባ ነው። እነዚህ የውይይት ውጤቶች ለህገ መንግስት አርቃቂ ምክር ቤት ወይም ኮሚሽን ይቀርቡና እንደገና ውይይት ይደረግባቸዋል። በቀጣይም ለህገ መንግስታዊ አንቀጾች መንደርደሪያና መነሻ ይሆኑና የመጨረሻ ዩንታም ዳገኙ ለውሳኔ ህዝብ ቀርቦ ሲጸድቅ ሀገሪቷ የምትዳደርበት ህገ መንግስት ፍጥጥም መልክ ተላብሶ ህገ መንግስት ይሆናሉ። ያን ጊዜ ህገ መንግስት ያን ስልጣን የጨበጠ ኃይል ፕሮግራም ወደ ህገ መንግስት ተለወጠ ሳይሆን በማንኛውም መለኪያ ትክክለኛ የአጽራደቅ ስነ ስርዓት ተከትሎ የጸደቀ ህገ መንግስት ወይም ስርወ ህግ ሆነ ማለት ነው። ይህ ረጅም ሂደት ነው። ነገር ግን ከዚህ በፊት የተቀረጹት ህግጋት መንግስት የይድረስ ይድረስ ቅጽ ከመሆን ያድናል። ንጉሱ ለሚወዱት ህዝባቸው የሰጡት ወይም አንድ አሸናፊ ቡድን ራሱ እንዲመቸውና እንደሚፈልገው ያበጀውን የራሱን ፕሮግራም ህገ መንግስት አድርጎ ያጸደቀበት አብነት እንዳይደገም ጥንቃቄ ያስፈልጋል። ይህ እንዳይሆን ደግሞ ተገቢ ትኩረትና በቂ ጊዜ ያላሰለሰ የጋራ ጥረትም መግባባትም ከሁሉም ወገን ይጠይቃል። እነዚህ ከተለያዩ አቅጣጫዎች የሚቀርቡ ሐሳቦች ለብሔራዊ ውይይትም ሆነ መግባባት መሰረት ሆነው ማገልገል ይችላሉ ብዬ እገምታለሁ። አለባቸው የህዝባዊ ትግሉ ማስፈጸሚያው ህዝባዊ አመጽ ሆኖ መዳረሻው ወደ ሆነው ሰላማዊ ሽግግር ዘንድ ያሸጋግረናል ወይ? በሌላ አባባል ህዝባዊ አመጽ ሰላማዊ ሽግግርን ይወልዳል ወይ የሚለውን ፍራቻና ጥያቄ እንዲያመጽና ከሰራዊቱ ኮብልሎ ከነጥቁ ህዝባዊ አመጽን እንዲቀላቀል ጥሪ የሚደረግለት ሰራዊት አባላት ወደ የብሔረሰባቸው ድርጅትም ሆነ የጦር አበጋዝ ዘንድ በመሄድ የጎሳ ሚሊሻ እርሾ ሆነው ሊያገለግሉ አይችሉም ወይ ብዬ ነው ደጋግሜ የጠየኩት። ይህ ታስቦበታል እንደሚባልም አልሳትኩም። 25 ዓመታት የብሔረሰብና ህዝቦች የተደራጀ ፉክክርና የምንመለከታቸው በፊናቸው የተያዙት የአቅም ግንባታው ትክክለኛው መነጣጠሪያ ኢላማ በውል እስካልታወቀ ድረስ ስጋቴን ያጠናክረው እንደሆነ ነው እንጂ አረዝመውም። ለማጠቃለያ የአፋር ዘማቾች የጦር ውጊያ ዝግጅታቸውን ካጠናቀቁ በኋላ በባህሉ ከውጊያ ስምሪት በፊት ከትንቢት ተናጋሪዎች የሚጠብቁት ትንቢት አለ። ነብይቷ ሴት ከሆነች ባዲቶ፣ ወንድ ከሆነ ደግሞ ገሌሊ ይባላሉ። የመጨረሻ ስንብት ከማድረጋቸው በፊት የመጪውን ውጊያ ትንቢት እንዲነገራቸው የሚለዋወጡት ምን ይታይሻል? ምን ይታያል? ቅኔ ዘረፋ ቢጤ ታሪክ ለመርቅላችሁ። ባዲቶ ወይም ትንቢት ተናጋሪዋ እንዲህ በማለት ጀምራለች። አዎ ይታየናል፣ ረጅሙ ለግላጋው ባለሎቹ ሲደናቀፍ። ትቀጥልና ራሰ በራው ዘመዱ ላይ ሲወድቅ ታዋቂው ጀግናው ውሃ ውሃ ሲል እያለች ዘማቹ ጦር መስማት የማይፈልገውን የወገን ኪሳራ ሟርታዘል ትንበያ ስታበዛባቸው ዝም በይ አንቺ ቀባጃሪ ውሸታ እያሉ ከቀኝ ከግራ ዘማቾቹ ሲወርፏት ዮኦ ዲራብለ ሲነህ አበይ ይራባው በማለት አሳርጋ ትሸኛቸዋለች። አባባሏ ወደ ቀላሉ አማርኛ ሲመለስ ፈጣሪ አምላኬ እኔኑ ውሸታም ያደርግላችሁ ብላ ነው የምትጸልይላቸው። እኔ ትንተናይን በዚህ ሟርት እያሰረኩ እንዳልሆነ ይታወቅልኝ፣ ይታሰብበት ነው መልእክቴ። እጃችሁን አጣጥፋችሁ ተቀመጡ ጥሪም ግን በፍጹም አይደለም። የኃይል ሚዛን መለወጥ አለበት ብዬ የምደሰኩር ሰው ነኝ። እየተለወጠም ነው፣ እያየነው ነው። ስጋቴን ብቻ ያልደበቅኩበት በቂ ምክንያት አለኝ። ስርዓትን ብቻ እንቀይራለን ብለው ተነሳስተው ባልጠበቁት ከፍተኛ አብዮት እንቅስቃሴ ትርምስምስ መሃል ሀገራቸውን ጭምር ያጡ ወገኖች ሶሪያ፣ ሊቢያ፣ የመን፣ ኢራቅ እንደ መማሪያና ልብ መፍሻ እየተመለከትን ነው። ይህንን እያየን ለምንስ አንፈራም? መማሪያ አታሳጣን እንጂ እኛኑ ለሌሎች መማሪያ አታድርገን በማለት የዘውትር ጸሎታችንን አሁንም እናደርሳለን። እናንተም አድርሱ።
የማን ልጅ መሰለ? የተንተከተከው ደሙ ዘሩን ቆጥሮ የማን ልጅ መሰለ? ደንቆሮ ወያኔ ድፈነው ጆሮህን ድሮም መስሚያ የለ። የሎሬት ጸጋዬ ጃጋማ ኬሎ የኢትዮጵያዊነቱን አርማ ካስማ ተክሎ የሚያርበደብድህ ያሳጣህ መኝታ የቢሾፍቱ ልጅ ነው የአዲስ አበባው ልጅ ነው የደቡቡ ጀግና ሀዲያ ከምባታ የወልቂጤ ልጅ ነው ሲዳማው ላይታ የከፋነው ልጁ ደሙ የጀግና ሰው የሰላሌ ልጅ ነው የአርሲ የሐረሬው ጀግናው ያምቦ ልጅ ነው የወለጋ ሰው የጋምቤላ ልጅ ነው ተኩሶ አይስቴው የኢትዮጵያ ልጅ ነው ግንባር አያጥፌው የሸዋ ጀግና ነው ያበበ አረጋይ አራሽና አምራቹ አርበኛ ታጋይ የወሎ ጎምላላ የቦረና ልጅ ነው እንኳንስ ለራሱ ለሌላም ይተርፈው የሰቆጣ ልጅ ነው ያገው አጋመሾህ አፍገደፉን አጥሮ መሸሻም ያሳጣ የኢትዮጵያ ልጅ ነው በስሟ የማለ በሰንደቋ ራሱን የተጠቀለለ የጀግና ነው ደሙ የሚንተከተከው ይሄ ነው ወጣቱ አሻፈረኝ ያለው የከፋ ጀግና ነው ያባ ጭፋር ልጅ ለኢትዮጵያዊነቱ አይሻም ማስረጅ ከረፈፍ ወያኔ ከቶ አይሆንልህም መኖር ወጣት ገሎ መሸጥ መለወጡ ዶላር ተቀብሎ ኢትዮጵያን ሸንሽኖ ሕዝቧንም ከፋፍሎ ገደልኩት ያልከው ሕዝብ ጨረስኩት ያልከው ሕዝብ በልጅ ልጅ ሲመጣ ተሐድሶ አድርጎ እንደገና ሲያብብ አትፈራ ምን ታደርግ አትደነግጥ መቀመጥ አይቻል ወሸሽቶ መሮጥ መንገድህ አንድ ነው ታጥሯል በዙሪያው አማራጭ የለህም አትረክር ስልጣኑን ለጨፈጨፍከው በነመለስ ቀጀት ተጠናግሮ መክረም ለነ ኃይለ ማርያም ለወያኔ አልበጀም ግብር የበላህ ሁሉ ተዋዝተህ ከመሞት ከሕዝብ ጋር ቆመህ ለወገን ተሟገት የሚሞተው ሕፃን የምትሞተው ወጣት የሌላ አይደለችም የኢትዮጵያ ልጅ ናት ደሟን የሚበቀል ደመላሽ ሰው ያላት ይጠፋታል እንጂ አሳቢው ጠላት ኢትዮጵያ ትጠፋም አስራት እንዳሉት የገሞራው ትዝብት በረከተ መርገምት የደብተራው ራእይ ሐቀኛ ትንቢት ትግል ሞቶ አልቀረም ያን ጊዜ እንዳሉት ያብባል ያሽታል አልፎ ዘመናት ድል ለኢትዮጵያ ሕዝብ።